voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ህዝባችን ከሶማሌ ለምን ይነቀላል? ድንበራችን ይከበር የሚል ምክር ነበር። በልዩ ኃይል መገደል ህዝባችን ቁም የሚል ኳራ ነበር።
ማን ነው ለመሆኑ ያስተባበረው ይሄንን ሰልፍ? ማን ነው የጠራው?
ዛሬ በኦሮሚያ የተቃውሞ ሰልፎች ተካሂደዋል። የሰው ሕይወት ጠፍቷል። ዘገባ አለን።
ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ወደሚቀጥለው
ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ጥቅምት 1 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። አብረናችሁ እናመሻለን። በቅድሚያ የምሽቱን ዜና እናቀርባለን። ቀደም ሲል እንደሰማችሁት ዛሬ በኦሮሚያ ክልል በተካሄዱ የተቃውሞ ሰልፎች የአምስት ሰዎች ሕይወት ማለፉ ተነግሯል። አራቱ የሞቱት በሻሸመኔ፣ አንዱ ደግሞ ጨለንቆ ውስጥ መሆኑን የዓይን እማኞች ገልጠዋል። በተለያዩ ከተሞች ዛሬ በተካሄዱ ሰልፎች ከ30 በላይ ሰዎች በጥይት መቁሰላቸውንም የዓይን እማኞች ገልጠውልናል። ስለ ተቃውሞ ሰልፉ የመንግስትን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአምቦ ከተማና በቦኬ የተደረጉት ሰልፎች ያለምንም ግጭት መጠናቀቃቸውንም የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ ሻሸመኔ አካባቢ ተቃውሞዎች መካሄዳቸውንና መንገዶችን መዘጋታቸውን አስታውቋል። የኤምባሲው መግለጫ በተቃውሞቹ የሞቱ ሰዎች መኖራቸውንም አልሸሸገም። የዩናይትድ ስቴትስ ዜጎች ወደ ሻሸመኔ ከመሄድ እንዲቆጠቡ እንደ ሁልጊዜውና እንደ አስፈላጊነቱም ተገቢውን ጥንቃቄ እንዲያደርጉ ኤምባሲው መክሯል። የዚህ ዝርዝር በምሽቱ አብይ ርዕስ ይቀርባል።
በመላው ዓለም ከ130 ሚሊዮን በላይ የሚሆኑ ልጃገረዶች ዛሬም የመማር ዕድል እንደሌላቸው አንድ ጥናት አመልክቷል። ልጃገረዶች በአብዛኛው የትምህርት ዕድል የሚነፈጉባቸው ናቸው ከተባሉት 10 ሀገሮች መካከል 9ኙ በአፍሪካ የሚገኙ ሲሆን ከእነዚህም አንዱ ኢትዮጵያ ናት። መለስካቸው አምሃ ዝርዝር ይዟል።
ዋን ካምፔን የተሰኘ ድርጅት ያደረገው ጥናት እንደሚለው ከሆነ አሁን ያለው የልጃገረዶች ትምህርት ሁኔታ ድህነትን እንዲቀጥል የሚያደርግ ዓለም አቀፋዊ ቀውስ ነው። የጥናት ዘገባው ልጃገረዶች የትምህርት ዕድል ለማግኘት በእጅጉ የሚቸገሩባት አገር ደቡብ ሱዳን ናት ይላል። በዚህ ረገድ ደቡብ ሱዳን ማዕከላዊ አፍሪካ ሪፐብሊክንና ኒጀርን ታስከትላለች ሲል ዘገባው ይዘረዝራል። የዚህ ዋን የተሰኘው ድርጅት የጥናት ዘገባ የተባበሩት መንግሥታት ድርጅት አባላት የሆኑትን የ193 አገሮችን 11 ዓይነት የትምህርት መረጃዎች እንዳወዳደረ ይናገራል። በጥናቱ ዘገባ መሠረት ሴቶች ልጆች የትምህርት ዕድል ለማግኘት በእጅጉ ከሚቸገሩባቸው 10 የዓለም አገሮች መካከል 9ኙ የሚገኙት በአፍሪካ ውስጥ ነው። አንዷ ብቻ በእስያ ትገኛለች። አገሮቹ በመቶኛ በተሰጣቸው አነስተኛ ነጥብ ቅደም ተከተል ሲደረደሩም አንደኛ ደቡብ ሱዳን፣ ማዕከላዊ አፍሪካ ሪፐብሊክ፣ ኒጀር፣ አፍጋኒስታን፣ ቻድ፣ ማሊ፣ ጊኒ፣ ቡርኪና ፋሶ፣ ላይቤሪያና ኢትዮጵያ ናቸው። ዘገባው አስሩንም አገሮች ደካማ መንግሥታት ወይንም ፍራጃይል ስቴትስ ብሏቸዋል። በደቡብ ሱዳን ከ6 እስከ 11 ዓመት ዕድሜ ካላቸው ሴቶች ልጆች መካከል የትምህርት ዕድል ያገኙት 73 በመቶ ብቻ እንደሆኑም ይህ ዘገባ ያመለክታል። የጥናት ዘገባውን አስመልክቶ ትምህርት ሚኒስቴር አስተያየት እንዲሰጥበት ጥያቄ አቅርቤ ነበረ። ይሁንና የጥናት ዘገባውን ዝርዝር አይተን መልስ እንሰጣለን እንጂ ዛሬ አስተያየት ለመስጠት እንቸግራለን ሲሉ ጉዳዩ ይመለከታቸዋል የተባሉት ወይዘሮ ኤልሳቤት ገሰሰ መልስ ሰጥተውኛል። ወደፊትም እንመለስበታለን ብዬ ተስፋ አረጋለሁ። ዋን የተሰኘው ድርጅት ከ8 ሚሊዮን በላይ በሆኑ አባላቱ በተለይ በአፍሪካ አህጉር ድህነትን ለማስወገድ የሚሠራ ፖለቲካዊ ውግንና የለኝም የሚል ካፊር ድርጅት ነው። የድርጅቱ የወቅቱ ፕሬዚዳንትና ሥራ አስፈጻሚ የቀድሞዋ የዩኤስኤአይዲ አስተዳዳሪ ጌል ስሚስ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው፣
አድማጮች፣ ከዚሁ ዜና ጋር በተያያዘ ሰፋ ያለ ቅንብር በሁለተኛው አጋማሽ ይኖረናል።
ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓ ቆጣጠር በ2015 ከኢራን ጋር የተደረሰውን የኒውክሌር ስምምነት እንደማይቀበሉ በቀጣዮቹ ቀናት ውስጥ ይፋ ያደርጋሉ ተብሎ ይጠበቃል። ለዚህ ውሳኔያቸውም ለምክር ቤቱ የ60 ቀናት የጊዜ ገደብ በመስጠት ቴህራን ላይ የተጣለው የዩናይትድ ስቴትስ ማዕቀብ ስለሚቀጥልበት ሁኔታ ከውሳኔ ይደርሳሉም ተብሏል። ፕሬዚዳንቱ ይህን ጉዳይ በሚቀጥሉት 4 ቀናት ውስጥ መወሰን እንዳለባቸው ሕጉ ይጠይቃል። ዋይት ሃውስ ግን ቀደም ብሎ ሊወሰን እንደሚችልም ይናገራል። ፕሬዚዳንቱ ኢራንን አስመልክቶ ከአንድ አጠቃላይ ውሳኔ ላይ እንደደረሱ የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ አመልክተው ኢራን መጥፎ ተዋናይ መሆኗን ግንዛቤ ላይ ደርሰናል ሲሉ ገልጠዋል። ፕሬዚዳንት ትራምፕ ባለፈው ወር በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ከኢራን ጋር የተደረሰው የኒውክሌር ጦር መሳሪያ ስምምነት ለዩናይትድ ስቴትስ ትልቅ ማፈሪያ ብቻ ሳይሆን ወደ አንድ ወገን ያዳል ያጋደለ ኢፍትሐዊም ነው ብለው ማለታቸው አይረሳም።
ካሊፎርኒያ ውስጥ በአሁኑ ጊዜ ያለው ቀዝቃዛ የአየር ጸባይና አነስተኛ ሙቀት ባለፈው እሁድ የተነሳውን ሰደድ እሳት ለማጥፋት ለሚጣጣሩ የእሳት አደጋ ሠራተኞች መልካም አጋጣሚ መፍጠሩ ተገለጸ። የካሊፎርኒያ የደንና የእሳት አደጋ ጥበቃ መከላከያ ሚኒስቴር በሰጠው ማስጠንቀቂያ ነፋሻና ቀዝቃዛ አየር ፈተና ሊደቅን እንደሚችል አመልክቶ ትላንት ማክሰኞ ማምሻው ላይ እሳቱ ከ46500 ሄክታር በላይ ማውደሙንም ገልጧል። ዛሬ ረቡዕ ባለሥልጣናት በሰጡት መግለጫ 17 ሰዎች መሞታቸውንና ወደ 1500 መኖሪያ ቤታቸውን እንዲሁም የንግድ ተቋማት ማቃጠሉን አስታውቀዋል። በርካታ የወይን ፋብሪካዎችም ያሉባቸውና የቱሪስት መስህብ የሆኑ የናፓና የሶኖማ አውራጃዎች በቃጠሎ ከተጎዱት ክልሎች መካከል ናቸው። ፕሬዚደንት ዶናልድ ትራምፕ ትላንት ማክሰኞ የፌዴራሉን እርዳታ አጽድቀዋል። ካሊፎርኒያ ብዙውን ጊዜ ለሰደድ እሳት የተጋለጠች ክፍለ ሀገር ብትሆንም የእሳቱ መንስኤ ምን እንደሆነ ግን ባለሥልጣናት እስካሁን ያወቁት ነገር እንደሌለ ተነግሯል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የስፓይን ጠቅላይ ሚኒስትር ማሪያኖ ሮጃይ ዛሬ ረቡዕ በሰጡት ቃል ገሚስ ራስ ገዝ የሆነችው የካታሎኒያ መሪዎች ነጻነት አውጀው እንደሆን ማብራሪያ ፈልጋለሁ ማለታቸው ተሰምቷል። ጠቅላይ ሚኒስትሩ የመገንጠሉን ጥያቄ ለመወያየት አስቸኳይ የካቢኔ ሚኒስትሮች ስብሰባ ካካሄዱ በኋላ ሲናገሩ የካታሎኒያን ራስ ገዝ አስተዳደር ለመሰረዝ ይህ አይነቱ ማብራሪያ በስፓኝ ህገ መንግስት መሰረት አስፈላጊ መሆኑን አመልክተዋል። የዛሬው ስብሰባ የተካሄደው የካታሎን መሪ ካርለስ ፒዩጅሞንት የነጻነት እወጃ በማድረጋቸው ሲሆን ይህም ማድሪድ ካለው መንግስት ጋር የተካሄደ ውይይት ባልነበረበት ሁኔታ እንደሆነ ተናግረዋል። አንድ የጠቅላይ ሚኒስትሩ ራጆይ መንግስት ቃል አቀባይ እንዳስታወቁት የካታሎን መሪዎች መገንጠል እንፈልጋለን ብለው ባወጁ ጊዜ ውይይት እንዳልተካሄደም አመልክተዋል።
በሚያንማር ምዕራባዊ ራኪን ግዛት ያለው አመፅ የሮሂንጃ ሙስሊሞችን ከክልሉ ለማስወጣት ሆን ተብሎ በመንግሥት ኃይሎች ተቀነባብሮ እንደሚካሄድ የተባበሩት መንግሥታት ድርጅት አስታወቀ። የሚያንማር ወታደሮች በታጣቂ ቡዲስት ወሮበሎች በመታገዝ የሮሂንጃ መኖሪያ ቤቶችንና መንደሮችን በማጥፋት ብቻ ሳይወሰኑ በዚያ አካባቢ እንዳልነበሩ የሚያደርግና ደብዛቸውን የሚያጠፋ ጨርሶም እንዳይታወሱ ለማድረግ የሚካሄድ አመፅና እርምጃ ነው ሲል ዛሬ ረቡዕ ጄኔቭ ላይ ይፋ የሆነው የድርጅቱ የሰብአዊ መብቶች ቢሮ መግለጫ አመልክቷል።
በመጨረሻም ነዋሪዎች የቻይናን ሉዓላዊነት የማስከበር ግዴታ አለባቸው ሲሉ የሆንግ ኮንጉ መሪ ካሪ ላም አሳሰቡ። ማሳሰቢያው ለቻይና ግዛት የተሟላ ዲሞክራሲን መስጠት ያስፈልጋል የሚል መልእክት ለፖለቲካ አቀንቃኞች የተሰጠ ማስጠንቀቂያ ተደርጎ ታይቷል። ሚስ ላም ዛሬ ረቡዕ ለምክር ቤት ባደረጉት ንግግር ከፊል ራስ ገዝ የሆነችው ከተማ ነዋሪዎች የአገራችንን ሉዓላዊነት የሚዳፈሩትን መቃወም ይኖርባቸዋል ሲሉም ተናግረዋል። የሆንግ ኮንግ ነዋሪዎች የአገር ደህንነትን በተመለከተ ከሚታገሉ ወገኖች ጋር ትብብር ሊያደርጉ ግድ ነው ሲሉም ተናግረዋል። ለሰዓቱ የተዘጋጀው ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን በሁለተኛው አጋማሽ ከሚቀርቡ ዘገባዎች አንዱን ለቅምሻ
ህዝብን ሰላም ሚነሱ በህዝብ ላይ ተቆቃሚ ፈጽሙ ሰባይ መብት ላይ ረገጣ የሚያደርጉ አገርን ሰላም የሚነሱ እነዚህን የመሳሰሉትን አገሮች በሙሉ በጥብቅ እየተከታተም አስፈላጊውን እርምጃ እንወስዳለን። ይህንን የምናደርገው ምንድን ነው? አሜሪካ ትቅደም የሚለው መምሪያችን የሰባይ መብትን ወደ ላይ ከፍ ስለሚያደርግ ነው። ስለዚህ ይህንን መሰረት በማድረግ ለፕሬዚዳንቱ ብቻ አይደለም ለሌሎችም አመራሮች የጻፉ ደብዳቤ እዚህ ላይ ተመሰረተ ነው።
ፕሮፌሰር አለማየሁ ገብረ ማርያም ናቸው። እንደ ደቡብ ሱዳን ሁሉ በኢትዮጵያ የሰብአዊ መብቶችን ይረግጣሉ ባሏቸው የኢትዮጵያ መንግሥት ባለሥልጣናት ላይ ብቻ ያነጣጠረ ማዕቀብ እንዲጣል ለዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጻፉትን ደብዳቤ አስመልክቶ ከተናገሩት የተወሰደ ነው። የኢትዮጵያን መንግሥት ምላሽም አግኝተናል። አቶ መለስ ዓለም የውጭ ጉዳይ ሚኒስቴር ቃል አቀባይ።
ደቡብ ሱዳን ላይ የሚጣል ማዕቀብ ጠቃሚ አይሆንም፣ እንዲሁም ችግሩን የበለጠ ያባብሰዋል የሚል ውሳኔ ነው ያሳለፈው። ያ ውሳኔ የኢትዮጵያ ብቻ ሳይሆን የሁሉም የኢጋድ አባል ሀገራት ውሳኔ ሆኗል። ከኢጋድ አባል ሀገራት በተጨማሪ ዓለም አቀፉ ማህበረሰብ የሚደግፈው ጉዳይ ሆኗል።
ዝርዝሩ በሁለተኛው አጋማሽ ዲሞክራሲ በተግባር ፕሮግራም ይቀርባል። አሁን የዕለቱ አብይ ርዕስ
ቀደም ሲል በዜናው እንደገለጽነው ዛሬ በኦሮሚያ ክልል በተካሄዱ የተቃውሞ ሰልፎች የአምስት ሰዎች ሕይወት አልፏል። አራቱ ሻሸመኔ፣ አንዱ ጨለንቆ ውስጥ ነው የተገደሉት። በተለያዩ ከተሞች ዛሬ በተካሄዱ ሰልፎች ከ30 በላይ ሰዎች በጥይት ቆስለዋል። ስለ ተቃውሞ ሰልፉ የመንግስትን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአምቦ ከተማና በቦኬ የተደረጉ ሰልፎች ያለምንም ግጭት ተጠናቀዋል ብለዋል ምስክሮች። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ ወደ ሻሸመኔ አካባቢ እንዳይሄዱ፣ መሄድ ካለባቸውም ተገቢውን ጥንቃቄ እንዲያደርጉ አስታውቋል። የኤምባሲው መግለጫ በተቃውሞዎቹ የሞቱ ሰዎች እንዳሉም አልሸሸገም። የዩናይትድ ስቴትስ ዜጎችን በተመለከተና የኦሮሚያን ክልል በሚመለከት የዕለቱ አብይ ርዕስ እንደሚከተለው ይቀርባል።
በኦሮሚያ የተለያዩ ከተሞች ውስጥ ዛሬ መካሄዳቸው የተነገረ ሰልፎች አጀማመራቸውም አፈጻጸማቸውም እንዲሁ የተለያየ ነበር የሆነው። ሻሸመኔ ከተማ ላይ ጠዋት የተጀመረው ሰልፍ ከአጀማመሩ ችግር እንዳልገጠመው እስከ ረፋዱ 4 ሰዓት አካባቢም ያለ አንዳች ግጭት መካሄዱን ስፍራው ላይ እንደነበሩ የነገሩኝ አንድ እማኝ ሁኔታዎች ተለውጠው ወደ ሕይወት መጥፋት የደረሰውን አጋጣሚ እንዲህ ሲሉ ገልጸውልኛል።
4 ሰዓት ሰላም ነበር። ሻሸመኔ ወደ ዲፖ የሚባል ሰፈር አለው፣ መከላከያ የሚገባ ካምፕ። እዛ ሄደው ልጆች ከመንገድ ወደ ሲያልፉ ወደዛ ተሰሰኩበት ብለ እዛ የሞተ 4 ሰው ነው። የተመታ እስከ 30 ሰው ደርሳል። አሁን መልካዶ ያለ ሰው እዛ የሞተ 4 ሰው ነው። እዛ ከሳር የተደረገ እና የተመቶችም ብዙ ናቸው። እዛ ሚሳሉ
በምንድን ነው የተመቱት?
በጥይት።
ማን ነው የመታቸው? ማን የተመቱት?
መከላከያ ናቸው።
ለምን ተኮሱ እነሱ?
ልጆቹ በዛ በኩል እያለፉ ነበሩ።
እሺ።
ያ ተኮሱ እነሱ ላይ እና ወደ ሐዋሳም የሄዱ ልጆች አሉ፣ ወደ ኩየራ ሆስፒታል የሄዱ ልጆች አሉ። ሰውም መልካ ወደ ሞተ 4 ሰው ደርሷል።
ስንት ሰው ነበር የወጣው በጠቅላላው ለሰልፉ?
አረም ከተማ ምን መልቀረም እንኳን ከተማ አይደለም ያለው ከአካባቢ ከተማ ገጠር የመጡ ሰዎች ብዙ ናቸው። 20 ሺ የሚደርስ እስካሁን ከአራት ሰዓት ጀምሮ እስከ 12 እስከ በዚህ ሰዓት ማለት ነው እስከ 1 ሰዓት እስካሁን ልጆቹ አልገቡም።
ውጭ ናቸው።
የኦሮሚያ ፖሊሶች እየለመኑ
ተማ ናቸው ያሉ
ኦሮሚያ ፖሊስ ከኛ ጋር መሆኑ ነው። እኛን ለምነው ግቡ ብሎ ልጆቹን እያስገቡ ነው።
የኦሮሚያ ፖሊስ ያደረሰባችሁ ነገር የለም?
ምንም ምንም ዱላ ራሱ በይጀላዝ ልጆች እነሱ የሚሄዱበት ፓትሮል ላይ ወጥቶ ድምጻቸውን ያሰሙ ነበር።
እና የፌዴራሉ ኃይሎች ዝም ብለው ነው ተነስተው መተኮስ የጀመሩት? ወታደሮቹ
ዝም ብለው ተኮሱት? የኦሮሚያ ፖሊሶች መጥቶ ነበር፣ ልጆቹን ለማናገር መጥቶ ነበር። ልጆቹ ተሰብስቦት ያናገሩ የተኮሶቹን ፖሊሶች ይዘናል፣ እስር ቤት ነው አለ። እዛ መጣችሁ ማለት ትችላላችሁ። ጠዋት መሆን አሁንም እነሱ ወደ ህግ ቀርበዋል። ከህግ የሚጠበቅ ነገር ምን የለም እያሉ ነበር። እሱ እውነት ከሆነ እና ህዝቡ እንደዛ በተለይ
የተያዙ የታሰሩ ሰዎች አሉ ማለት ነው።
ታስሮ እዛውም ካምፕ ነበር፣ እንደ አጋጣሚ እዛ የፌዴራል ካምፕ ነው። ከዛ ውስጥ ነው እኮ ወጥቶ እኮ የተኮሱ ልጆች ላይ እንጂ ሌላ ተስኩም አልነበረም። እና ቶጋቶ የሚባል ካምፕ አለ ከሻሸመኔ ወደ ሐዋሳ ማውጫ። ከዛም የመጡ ሀይል ነበር። እነሱም አቦሶ ምንም ያልነበረ ግርግርም አልነበረ። አቦሶ የሚባል ከተማ ላይ ትልቅ ሰው ሽማግሌ
አቦሶ ነው ያሉ
ሄደ አለ። ሜዳ ላይ ተመቶ ሆስፒታል ከገባ እንደገባ ነው ሞት። ትልቅ ሰው በጣም 70 ዓመት የሚሆን ሰው ነው።
የት ሆስፒታል?
በጣም ትልቅ ሰው መንገድ ይሄድ መልካ ወዳ እንደገባ ነው ሞተ። የተመጣው አቦሶ ላይ ነው፣ ወደ ቶጋ የሚባል ካምፕ አለ። ከዛ ነው መጡ አለ ፌዴራሎች። ፌዴራል የሚገቡ
የት ሆስፒታል ነው የተወሰዱት እነዚህ የተመቱ ሰዎች?
መልካ ወዳ ነበሩ። መልካ ወዳ ውጭ የሞተ አራት ሰው ነው ያየን። የተመቱም 30 ሰው ደርሷል። ይዘሳሉ እና እዛ አካባቢ ኩየራ የምትባል ከተማ አለ። እዛም ሆስፒታል አለ። ወደዛም ሄዱ ሰው አለ። ወደ አዋሳም የሚሄዱ ሰው አለ። ኦፕራሲዮን የተደረገ ስድስት ጥይት ውስጥ ቀርቶ ኦፕራሲዮን የተደረገ ነበረ።
ለመሆኑ የዚህ ሰልፍ ምክንያት ምንድን ነው? ለምንድን ነው ሰው የወጣው?
ህዝባችን ከሶማሌ ለምን ይነቀላል? ድንበራችን ይከበር የሚል ምክር ነበር። በልዩ ኃይል መገደል ህዝባችን ቁም የሚል ኳረ ነበር።
ማን ነው ለመሆኑ ያስተባበረው ይሄንን ሰልፍ? ማን ነው የጠራው?
ምንም ጥሪ አልነበረም። ህዝብ ተደራጅቶ ያደረገ በቃ ህዝብ ሁሉ ምጽ ነበረ። እንደ ኦሮሚያ ነው ተደረገ። ግን የሞቱት ጋብቻ ነው። አምቦ ነበረ፣ ወለጋ ነበረ፣ ሐረር ነበረ፣ ሁሉም ቦታ አለ።
እና ሰው ብድግ ብሎ ነው የወጣው ማለት ነው? ማንም ውጣ ብሎ የጠራው የለም? ያስተባበረው የፖለቲካ ድርጅትም ይሁን የመንግስት ባለስልጣን ወይም አካልም የለም ማለት ነው?
የለም። አዎ ህዝብ በቃ ይህንን ቆሚያና ይም ብሎ ነው ወጣው። ኦሮሚያ መንግስት እኛ ከኛ ጋር ነበሩ፣ እኛን ሰላም እያስጠበቁ ነበሩ። ለአጋጣሚ ልጆች በብዙ ቦታ ስለሚመጡ እንደመጡ ወደ ካምፕ እዛ አካባቢ ሲደርሱ ወደ ካምፕ ደረሰው ነው የሞተ። ለዛም ከቶጋ የተውሉበት ሰዎች አለ። ከቶጋ የመጡ ወታደር ነበረ መከላከያ። እንደመጡ መንገድ ላይ ያለ ሰዎች እየመጡ ሜዳ ላይ ያለ ሽማግሌ ከቤት ሰጥቶ ወደ ቤት መመለስ የማይችል ሽማግሌ ነው የሞተ የተመጣው። እንኳን ስራ ሰልፍ መውጣት የለም አቅም ከቤት መጥቶ ወደ ቤት መመለስ አቅም የሌለ ሰው ነው የተመጣው። ሜዳ ላይ እሱ ቁጭ ያለበት ቦታ ሁን ብሎ ተደረገ ነው።
እና ከዛ ተኩሱ እንዴት ቆመ?
እንደምንም ኦሮሚያ ፖሊስ በኦሮሚያ ፖሊስ ድጋፍ ህዝቡን ከዛ ከልክሎ ወደ ላይ መልሶ ከእነሱ ሰፈር አድቆ ነው እሱ የቆመ። እነሱ ሰዎቹ በሄዱበት መጨረስ ይፈልጋሉ። አንድም 5000 የሚደርስ ህዝብ ላይ እንደ ቱሪስት ውስጥ ይተኮሳል። እየሄዱ አለ። ምንም አላረጉም፣ ምንም አላጠፉም።
ወደ ካምፑ ለመግባት ሙከራ ያደረገ ማንም የለም፣ ወይም የወረወረ
ማንም የለም፣ ማንም የለም። ኦሮሚያ ፖሊስ ይህ እንደሚፈጠር ስለሚያውቁ ወደ የትም ወደ መንግስት እንትን እንዳጠጉ ብሎ ከኛ ጋር እየሄዱ ነበር። ዱላ አላዙም፣ በእጅ ብቻ ነው። ምንም ያዟቸው እንዳትወዱ ወደዛ ብሎ እየከለክሉ ነበር። ሰውም እንደዛ እየሄደ አይደለም። እዚህ ያ አላማም የለም። ደግሞ ሰው ለመጀመሪያ መንገድ ማስጋት የሰው ንብረትን ለማበላሸት የወጣ አይደለም።
እርስዎ ለመሆኑ
እኛ ህዝቦች ለምን ከሶማሌ ተነቅሎ ራሱን ንብረት ስሎ ለምን ወደዚህ ይገባሉ? እዚያ ያሰራ ያለን በአንድ ባድና የተዳደርን ያለ እንደዛ ከሆነ ለምን የኦሮሞ መብት አይከበርም? ከሶማሌ ተፈጥኖ ለምን ይወጣል የሚል ምክክር ነበር። ሌላ ነገር የለውም። ይሄ ድርጊቱ ይቆም የሚባል ነገር ነው። ዳንጋችን ይከበር እስከ መች ነው ይሄ ኦሮሞ እንትን ዳንጋ ማይከበሩ የሚል ምክር ነበር። ሌላ ነገር የለም ወይ ድንጋይ ወደ ሰው የለም እያለ ወደ 5000 የሚደርሰው ነው በዛ በኩል እያለፈ ያለው ይህ ተተኩሶበት ነው። ባጃጅ የነዳ ያለ ሽፌር ነው ሞተ። ባጃጅ ማቁ ከባጃጅ ውስጥ ባጃጅ የነዳ ያለው ልጆች እሱም ባጃጅ ተሳፍሮ እንትን እያደረጉ ነበር። ከዛ ውስጥ የባጃጅ ሽፌር መጡ። የ7 ዓመት ልጅ ነው አሁን ተመቶ ሆስፒታል ያለው።
እርስዎ ምንድን ነው ስራው?
ሰራተኛ ነኝ።
የምን ሰራተኛ? የመንግስት ሰራተኛ ነው ወይስ በግል ነው የሚሰሩት?
አይደለሁም፣ የግል።
የሻሸመኔው ሰልፍ በዚህ በሰማችሁት ሁኔታ በሰላም ተጀምሮ በደም መጠናቀቁ ሲነገረን፣ ጨለንቆ ላይ የነበረው ሁኔታ ከጅምሩም የግጭት ነበረ። ቀድሞውንም ሰው ወደ አደባባይ እንዳይወጣ በአካባቢው ያሉ የጸጥታ ኃይሎች ወስደውታል ሲሉ ያነጋገርኳቸው እማኝ ነኝ ያሉ ሰው በገለጹልኝ የኃይል እርምጃ የአንድ ሰው ሕይወት መጥፋቱን ነግረውኛል። እርስዎ የት ነው ያሉት?
ጨለንቆ ነው። ጣና መሳር የሚባለው ወረዳ አይሳብ።
ምንድን ነው ዛሬ የሆነው? ይንገሩኝ እስቲ። በዛ እርስዎ ባሉበት አካባቢ
ሰዎቹ ዴሞንስትሬሽን ለማውጣት ፈልጎ ማለት ነው፣
ሰላማዊ ሰልፍ ለመውጣት?
አዎ።
እሺ።
ከዛ በቃ ፖሊሶቹ ወጥቶ እዚያ ፌዴራል አለ ሰው በቃ ጨፈጭፎ እንደማይወጣ አድርጉ። አንድ የሆነ እብድ ነው መሰለኝ ተመቶ ሞተዋል ተብሏል። እኔ እንዳየሁት ግን ተመቷል እንዲሁ ማለት ነው።
እርስዎ ሰልፍ ወጥተው ነበረ ዛሬ?
ሲሞክሩ ነው እያደረጉ
ገና ለመውጣት ሲሞክሩ
ሲሞክሩ ነው።
እና ብዙ ሰው ነበረ የተጎዳው እዛ?
በጥይት የተመታ አንድ ሰው ብቻ ነው፣ ግን ሌላ ይጨፈጨፍ ነው እንጂ በጥይት የለም።
ለምንድን ነበር ሰልፍ ለመውጣት የወሰናችሁት?
ድንበር ላይ ማለት ነው የተለያየ ኦሮሞ ተፈናቅሎ ተጨፈጨ ስለሆኑ ፌዴራል መንግስት ምን እርምጃ ስላልወሰዱ ሰው በቃ ቁጣ ለማሳየት ነው። ለዛ ነው የወጡት። ለምሳሌ እዚህ ኤስኤፍጌ በጭናክተን አካባቢ ጎርናም የተለያዩ ኦሮሚያ ውስጥ ማለት ነው ብዙ ሰው ነው የተፈናቀለው። ኦሮሚያ ውስጥ የገባ ማለት ነው።
ይህንን ሰልፍ ማን ነው የጠራው? የዛሬውን ማን ነው እንድትወጡ የጠየቃችሁ?
ቄሮ ነው። ቄሮ ማለት በቃ እንዲህ ህዝቦች ናቸው። የኦሮሚያ
በራሳችሁ ተነሳሽነት ነው?
አዎ፣ በራሳችሁ ነው እንጂ ድርጅት አይደለም።
የጠራችሁ የለም? ሌላ ያስተባበራችሁ አካል የለም?
አዎ።
እንደው የተደበደበ ሰው፣ ጉዳት የደረሰበት ሰው ስንት ይሆናል? እንደው በግምት እርስዎ የሰሙት ካለ።
እንዳየሁት አንድ ሰው ብቻ ነው ያየሁት። ሌላ የተጨፈጨፉ ብዙ ነው ያሉ አላየሁም።
አንድ ሰው ያዩት በዱላ የተመታ ነው ወይስ በጥይት የተመታ ነው?
በጥይት ነው። ሞቷል ተብለዋል፣ ግን እርግጥ አላውቅም።
በሌላ በኩል ግን አምቦ ላይ የተካሄደው ሰልፍ ተጀምሮ እስኪጠናቀቅ ሰላማዊ እንደነበር የአፋን ኦሮሞ ዝግጅት ክፍል ባልደረባዬ ነሞ ዳንዲ ማምሻውን ያነጋገራቸው አንድ እማኝ ተናግረዋል።
ከእነ ጀልቀቤ ጉያ አራግ ማቱሬ አሊኒት ጀልቀቤ ቄሮ መጋላጋ ቶልት ያዬ አደኑ ጋራጋራ ደጌሳ ቱሬ ግሩፒ ባየት ቱሬ ግሩፖቲ።
የአምቦው ተቃውሞ ሰልፍ ዛሬ ነው የተጀመረው። መጀመሪያ የከተማው ወጣቶች ናቸው በብዙ ብዙ ቡድን 3-4 እየሆኑ መፈክር ማሰማት የጀመሩት። ሰልፈኛው በጣም ብዙ ስለሆነ ቁጥሩን መገመት ያዳግተኛል። በከተማዋ ሙሉ ነበሩ። የፖለቲካ መሪዎቻችን ከእስር ይለቀቁ፣ ድንበራችን ከወራሪዎች ይጠበቅ፣ የኦሮሞ ሕዝብ የሀገሩ ባለቤትነት ይከበር፣ ንብረታችንን አንነጠቅ የሚሉ መፈክሮችን ያሰሙ ነበር።
ሻሸመኔና ጨለንቆ ላይ ጠፋ የተባለውን ሕይወትና የቆሰለውን ሰው ቁጥር ለጊዜው ከሦስተኛ ወገን ማረጋገጥ አልተቻለም። ሁኔታዎቹን አስመልክቶ ከመንግሥት አካላት ምላሽ ለማግኘት ሞክሬያለሁ። የኦሮሚያ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ አዲሱ አረጋን ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳካም። ስልካቸው ይጠራል፣ አይነሳም።
Masinko, masin.
የዕለቱን አብይ ርዕስ ነበር የሰማነው። ወደ መጽሔቱ ክፍል እንሸጋገራለን። የኬንያው ተቃዋሚ መሪ ራይላ ኦዲንጋ እንደ አውሮፓ አቆጣጠር ጥቅምት 26 ከሁለት ሳምንታት በኋላ መሆኑ ነው ከሚካሄደው ድጋሜ ፕሬዚዳንታዊ ምርጫ እንደማይወዳደሩ ባደረጉት ማግስት ዛሬ ተቃዋሚዎች ዋና ከተማዋ ናይሮቢ እና ኪሲሙ ውስጥ ሰልፍ አካሂደዋል። ድጋሜ ምርጫው በእቅዱ መሰረት ሊካሄድ ነው። ህዝቡ የምርጫ ኮሚሽኑን የሚለውን እየጠበቀ ነው። የቪኦኤዋ ጂል ክሬግ ከናይሮቢ የላከችውን ዘገባ ቆንጅት ታዬ ታቀርባለች።
ዛሬ በሺዎች የተቆጠሩ ተቃዋሚ ሰልፈኞች ናይሮቢ ጎዳናዎች ላይ ድምጻቸውን አሰምተዋል። በመጪው ድጋሚ ምርጫ እንደማይካፈሉ ትናንት ያስታወቁት ራይላ ኦዲንጋ እና ፓርቲያቸው የሚከራከሩት ከአራት ዓመታት በፊት እንደ አውሮፓውያን አቆጣጠር በ2013 መሆኑ ነው ጠቅላይ ፍርድ ቤቱ በሰጠው ውሳኔ መሰረት ከውድድሩ እሳቸው በመውጣታቸው ምርጫው መሰረዝ አለበት፣ ተሰርዞም ጠቅላላ ምርጫ ከመካሄዱ ቢያንስ ከሶስት ወር በፊት አዲስ የእጩ ተወዳዳሪ መረጣ ማካሄድ አለበት ብለው ነው። በዛሬው የተቃውሞ ሰልፍ ላይ የተገኙት ጆናታን አጋሲም ይህንን ይደግፋሉ።
ሕገ መንግሥታዊ መብታቸውን ነው እየተጠቀሙ ያሉት። ሕጉ ለጥቅምት 16 የተቀጠረውን ምርጫ በሌላ 90 ቀናት ወደፊት እንዲተላለፍ ያደርጋል። ይህን ብቻ ነው የምናውቀው።
ለጊዜው ግን የማይታወቀው ይኸው ነው። ስለምን የምርጫ ኮሚሽኑ ከተቃዋሚ መሪው መውጣት በኋላ ምን እንደሚያደርግ አልተናገረምና ምርጫውን በወጣው እቅድ መሰረት የነገ ሁለት ሳምንት ጥቅምት 26 ያካሂደው ይሆናል። ኦዲንጋ በፍላጎቶ ወጥተዋልና ፕሬዝደንት ኡሁሩ ኬንያታ አሸንፈዋል ብሎ ሊያውጅም ይችላል። ነገሩ ዛሬ ደግሞ ይበልጡን ተወሳስቧል። ሶስተኛው መንገድ የተባለ ህብረት መሪ ኤኮሮ አኮት የመጀመሪያው ምርጫ እንዲሰረዝ በገባው አቤቱታ ውስጥ ስለነበሩበት በመጪው ምርጫ ለመወዳደር ይችላሉ ብሎ ከፍተኛው ፍርድ ቤት ዛሬ ውሳኔ ሰጥቷል። የምርጫው ኮሚሽን የራይላ ኦዲንጋ ፓርቲ ባቀረበው ሙግት ተስማምቶ ፓርቲዎች እንደገና አዲስ ፕሬዝደንታዊ እጩ መረጣ እንዲያካሂዱ ሊያዝም ይችላል። ናይሮቢ ተቀማጭ የፖለቲካ ጉዳዮች ተንታኝ የሆኑት ባራክ ሙሉካ ይሄኛው አማራጭ የሚበጅ ይመስለኛል። የጠቅላይ ፍርድ ቤቱ መመሪያ መከበር አለበትና ይላሉ።
That way we can be sure that within a period of just about 90 days
በዚህ ሁኔታ አገሪቱ በ90 ቀናት ውስጥ ለዚህ ውዝግብ ሁነኛ ማብቂያ ለታበጅለት ይቻላታል። ሌሎች አማራጮች ግን በበዛ ሙግት የምርጫው ሂደት መጓተት የቁጣው ማየልና አሊያም ግራ መጋባትን መጨረሻቸው ያደረጉ ናቸው።
ሼፈር አኮሬ ሲያሳ ፕሌስ የሚባል የፖለቲካ ተሳትፎ ድርጅት የፕሮግራም ኃላፊ ናቸው። የምርጫ ኮሚሽኑ አዲስ የእጩ መረጣ እንዲካሄድ አድርጎ ጠቅላይ ፍርድ ቤቱ የዘረዘራቸውን ችግሮች ካስተካከለ በኋላ ምርጫ ማካሄድ ይኖርበታል ሲሉ ይስማማሉ። በዚህ መሃልም ሼፈር ሀገሪቱ እንድትረጋጋ ይማጸናሉ።
The Kenyan voters right now, we need to all come down and start learning.
ኬንያውያን መራጮች ሁላችንም መረጋጋትና ዲሞክራሲያችን እንዲያድግ ግፊት እየተደረገ መሆኑን ማጤን አለብን። ስለሆኑት ነገሮች ሁሉ ሰዎች ለምን አሉታዊ አመለካከት እንዳደረባቸው መረዳት አልቻልኩም። ማለቴ አንድ እጩ ፕሬዝዳንት ከምርጫው ራሱን አገለለ ማለት ያለም መጨረሻ አይደለም። የእጩ ፕሬዝዳንት ከምርጫው መውጣት አሁንም ህገ መንግስታችን ክፍተት እንዳለበት ይጠቁመናል። እነዚህ ክፍተቶች መደፈን አለባቸው።
የኬንያ ጠቅላይ ፍርድ ቤት የምርጫ ኮሚሽኑ ባለፈው ምርጫ የፈጸማቸው የተዛቡና ህግን የተላለፉ አድራጎቶች እንዳሉ ጠቅሶ ውጤቶቹን እንዲሰረዙ ከወሰነበት ጊዜ ወዲህ ጉዳዩ በየቀኑ እየተጋጋለ ነው። በአሁኑ ወቅት ህዝቡ የኮሚሽኑን ቀጣይ እርምጃ እየተጠባበቀ ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ወደ ቀጣዩና የመጨረሻው ዘገባ እናልፋለን። በኤርትራና በኢትዮጵያ በሚገኙ የሃይማኖት ተቋማትና መሪዎቻቸው በኩል በሁለቱ ሀገሮች መካከል ሰላም ለማምጣት ጥረት መጀመሩን የዓለም አብያተ ክርስቲያናት ምክር ቤት አስታውቋል። በምክር ቤቱ የአፍሪካ ቢሮ ኃላፊ የሆኑት ዶክተር ንጉሡ ለገሰ እንዳሉት ከምክር ቤቱ የተውጣጣ የልዑካን ቡድን ከኤርትራ የሃይማኖት መሪዎች ጋር ውይይት አድርጓል። ወደ ኢትዮጵያ ለመሄድም እቅድ ይዟል። ዶክተር ንጉሡን ከስዊዘርላንድ በስልክ ያነጋገራቸው እስክንድር ፍሬው ነው። ሐሳቡ እንዴት እንደተጠነሰሰ በማብራራት ይጀምራሉ ዶክተር ንጉሡ።
ለነገሩ የኤርትራና የኢትዮጵያን ችግር ጉዳይ ለማየት አልነበረም ልዑካን አዘጋጅተን ወደዛ እንድንሄድ ያደረግነው። እኛ ባለን መላው ዓለም አብያተ ክርስቲያናት ምክር ቤት ዴሌጌሽን አዘጋጅተው ከስምንት ሀገር ስምንት ሆነን ዴሌጌሽኑ የሚያዘጋጀውት እኔ ነኝ። በእርግጥ ስራውም ስለሚመለከተኝ የሄድነው ከአስር ዓመት በላይ የኤርትራን ቤተ ክርስቲያን አባል የሆነችውን የኦርቶዶክስ ቤተ ክርስቲያን አልጎበኘንም ነበርና ይህ ደግሞ የአብያተ ክርስቲያናት ጉብኝት ከፖሊሲያችን አንዱ ነበርና በተለይ ከአስረኛው አሴምብሊ በ2013 ኮሪያ ደቡብ ኮሪያ ቡሳን ከተማ በተካሄደ አሴምብሊያችን አንዱ ውሳኔ ስለነበር እየተዘዋወርን መጎብኘት በአጋጣሚ የኤርትራ ቤተ ክርስቲያን በአንዳንድ ጉዳዮች መሄድና መጎብኘት አልቻልንም ነበር። አንዳንድ የምንፈልጋቸው ነገሮች ከሞላ ጎደል ተሟልተው ስለነበር በዚህ ሰዓት መሄድ ስለነበረብን ነው ዴሌጌሽኑ አዘጋጅተን ይሄድ ነው እንጂ የሁለቱን ሀገሮች ችግር ለማየት ብለን ይሄድንበት ጉዳይ አልነበረም።
ስለዚህ አሁን እየወጡ ያሉ ዘገባዎች የዓለም አብያተ ክርስቲያናት ምክር ቤት በሁለቱ ሀገሮች መካከል ሰላም ይወርድ ዘንድ ወይም ያለው የድንበር ውዝግብ ይፈታ ዘንድ ጥረት ጀምሯል የሚለው ዘገባ ከእናንተ ከሄዳችሁበት ዓላማ ጋር የሚሄድ አይደለም ነው?
አዎ በትክክል ነው። የሚሄድ አልነበረም። ከሄድንበት ዓላማ ጋር ጭራሽ የተገናኘ አልነበረም። ምክንያቱም አካሄዳችን አባል የሆነችውን ቤተ ክርስቲያን ለመጎብኘት፣ የስራ እንቅስቃሴዋን ለማየት ከአስር ዓመት በላይ ተራርቀን አልተጎበኛኘንም፣ አልተያየንም፣ አልሄድንም በተለያዩ ምክንያቶች እና ያንን በምን ደረጃ ላይ እንዳሉ፣ ምን እየሰሩ ናቸው፣ ምንስ ችግር አለባቸው፣ በእኛስ በኩል ምን የምናደርገው አስተዋጽኦ ይኖራል የሚለውን ጉብኝት ለማድረግ ነው ወደ ኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንቅስቃሴ ያደረግነው። እነሱም አስፈላጊውን ወደ ሀገር ውስጥ የመግቢያ ቪዛ፣ ማንኛውም ነገር ሁሉ ነገር ፋሲሊቴት ስላደረጉልን ሄደን ለመጎብኘት ቻልን። እዛ ከደረስ በኋላ ግን ያው በስብሰባ ላይ ኦርቶዶክስን ብቻ ሳይሆን ሌሎችንም ከካቶሊክም ሉትራ የሉትራን ቤተ ክርስቲያንም ባሉበት ሰፊ የጋራ ውይይት አድርገን አንድ ቀን ግማሽ ቀን ወስደን ሰፊ የጋራ ውይይት ነው ያደረግነው። በዚህ ዙሪያ
ሲሉ በሰላም ሁኔታ ላይ ማለት ነው?
አዎ፣ በሰላም ሁኔታው ላይ ከእነዚሁ ከአብያተ ክርስቲያናቱ ጥያቄው ተነሳ። እንዲያውም ሲነሳ እንዲያውም ኢትዮጵያዊም በዚህ ልዑካን ውስጥ መኖሩ ጥሩ ነው እና የሰላም ጉዳይ የሁለቱ ሀገሮች ጉዳይ ነው እና ስለዚህ በዚህ ጉዳይ ዙሪያ ብንወያይ በሚል በወቅቱ የነበሩት በስብሰባ ላይ የነበሩት የኤርትራ ካቶሊካዊት ቤተ ክርስቲያን ተወካይ የነበሩት ነበሩ ያነሱት እና እሳቸው በሰፊ ጉዳዩን አነሱ፣ አብራሩ። እንደገና ከዛ በመቀበል የኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስ ከነበሩትም አንዱ ይህኑ ደግሞ በሰፊው አነሱ። የተነሱ ጥያቄዎች ኢሹዎች ነበሩ የተነሱ። የቦርደር ኮሚሽኑ ውሳኔ እንደዚህ ሆኖ ጸድቆልን አልፎልን በኢትዮጵያ መንግስት በኩል ግን ያኛው እስካሁን ድረስ እልባት ሳያገኝ ተቀባይነት ሳያገኝ ቀረ ይህም በሚል ነበር ያነሱት እና እንግዲህ እኔ በእርግጥ የፖለቲካ ሰው ባልሆንም ግን እንደ ኢትዮጵያዊ መልስ መስጠት የሚገባኝ ጉዳይ ነበር እና ጉዳዩ የት ቦታ እንደቆመ ዝርዝር ሁኔታው ላይ ተቀምጠን ብንወያይ በሚል ጠቅላይ ሚኒስትር መለስ በህይወት በነበሩ ጊዜ ፓርላማውንም ሰብስበው ዲፕሎማቶችን ሰብስበው የሃይማኖት መሪዎችን በሙሉ ሰብስበው እንዳወያዩ አስታውሳለሁ። እዛ ላይ እኔ ቆሞ ይመስለኛል ለዛ ፖዘቲቭ መልስ ወይም ደግሞ ያንን ሀሳብ የሚደግፍ መልስ በኤርትራ በኩል አልቀረበም ነበር። የቦርደር ኮሚሽኑ ወይም ደግሞ የድንበር ኮሚሽኑ የወሰነልን ውሳኔ ስላለ በዛ መሰረት ብቻ ነው መወያየት ያለብን የሚል ስለነበረ በሚል በእኔም በኩል መልስ ሰጠው። ጉዳዩ ብዙ ከሄደ በኋላ በአሁኑ ሰዓት እንግዲህ ይሄ ችግር የሰላሙ ችግር እንዳለ ነው እና የዓለም አብያተ ክርስቲያናት ምክር ቤት በዚህ አጋጣሚ እዚህ መጥታችኋል፣ ትልቅ ድርጅት ነው፣ ይህን ነገር ወስዳችሁ ብታዩት በጋራ ብታዩት እና የሰላሙን በሁለት በእኛም በኩል በዛም በኩል ያለውን ብታዩት የሚል ሀሳብ ሰጠውን። እንግዲህ ያንን ወስደን ለአለቆቻችን ጋር ተወያይተን መደረግ የሚችለውን ነገር እናደርጋለን ብለን ነው እንግዲህ የተመለስ ነው እኛ።
ዶክተር ንጉሱ እንግዲህ በኤርትራ አብያተ ክርስቲያናት በኩል ያለውን ሰምታችኋል። አሁን እርስዎም በእነሱ በኩል የተንጸባረቀው ሀሳብ በአገሪቱ የሚንጸባረቀውም ሀሳብ እንደሆነ ነው የጠቆሙት። በኢትዮጵያ በኩል ያለውን ለመስማት ከኢትዮጵያ አብያተ ክርስቲያናት መሪዎች ጋር የምትነጋገሩበት እድል አለ። እንግዲህ ከዛ ቀጣይ የሆነ ማለት ነው የዛኛው ጉብኝታችሁ ቀጣይ በሆነ እዚህ ወደ ኢትዮጵያ በመምጣትም ተመሳሳይ ጉብኝት አድርጋችሁ በኢትዮጵያ አብያተ ክርስቲያናት መሪዎች በኩል ያለውን ሀሳብ የመስማት ፕሮግራም ይዛችኋል?
አዎ፣ ፕሮግራም ይዘናል። ለዚህም ተብሎ አንድ ቡድን ይመጣል በቅርብ ጊዜ ውስጥ፣ ምናልባት በሳምንት ባልሞላ ጊዜ ውስጥ አንድ ቡድን ወደዛው ይመጣል። ይህን ነገር ለማየት ከኛ አባቶች ጋር ለመወያየት ማለት ነው። እንግዲህ ይሄ በሙሉ ሲሆን ከመንግስት ጋር ቀደም ብዬ እንዳልኩትም ውይይታችን በቤተ እምነቶቹ ዙሪያ ሄደን አባቶችንም እንደገና ሌሎችንም ከኦርቶዶክስ ውጭ ያሉትንም እምነቶች የካቶሊክንም መካነ ኢየሱስ ቤተ ክርስቲያንም የእስልምናንም ሁሉን የሚመለከት ጉዳይ ስለሆነ በዛም በኩል የቀረበልን በዚሁ ነው። በእለቱ የእስልምና መሪው ስላልተገኙ ነው በራሳቸው ችግር ስላልተገኙ እንጂ ኤርትራ ውስጥ በዛን ሰዓትም የጉዳይ እሳቸው አባል የሆኑበት ፎረም ነበር የተጠራው እና ስለዚህ እኛም በዚህ በኩል ያለውን አይተን በእኛ በኩልስ ምንድን ነው የሚለውን ነገር ለማየት እቅድ ተደርጓል። እዚሁ ውስጥ ልቅ ስብሰባ አድርገናል። እኛም ራሳችን ከተመለስን በኋላ ከኃላፊዎቻችን ጋር በሰፊው ተወያይተናል። እነሱም ፖዘቲቭ የሆነ አመለካከት ነው። ሰላም ለማምጣት እስከሆነ ድረስ ለምን ጥረት አይደረግም? ስለዚህ በኢትዮጵያ በኩል ያለውን በሰፊው ማየት አለብን። መጀመሪያ ከሃይማኖት መሪዎቹ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዓለም አብያተ ክርስቲያናት ብቸኛዋ መስራች ናት። ከሰብሳራን ወይም ደግሞ ከሰሃራ በታች ያሉ አፍሪካ አገሮች በ1948 እንደ አውሮፓውያን ዘመን አቆጣጠር ዴሌጌሽን መላክ የቻለች ብቸኛዋ መስራች ናትና ትልቅ አክብሮት ነው ያላቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ መስሪያ ቤቱ። ስለዚህ ከዚህ አኳያ ያንን ሪኮግኒሽን በመስጠት ቤተ ክርስቲያኗን ፓትርያርኩን እና ሌሎችንም አብረው ያሉትን የእምነት መሪዎች ለማወያየት አንድ ቅር ተይዟል።
እንግዲህ ዶክተር ንጉሱ የተረዳሁት ከገለጻዎት የተረዳሁት በኤርትራና በኢትዮጵያ በሚገኙ የሃይማኖት ተቋማትና መሪዎቻቸው አማካኝነት በሁለቱ ሀገሮች መካከል ሰላም የማምጣት ሂደት በዓለም አብያተ ክርስቲያናት ምክር ቤት ተጀምሯል የሚል ነው ተረድቼዎት ከሆነ በትክክል። ይህ እንግዲህ እርስዎም እንደሚያውቁት ፖለቲካዊ ውሳኔ የሚፈልግ ነገር ነው ሰላም የማምጣቱ ሂደት። የሃይማኖት ተቋማትና መሪዎች ደግሞ ፖለቲካዊ ውሳኔ ላይ ተጽዕኖ የማሳደር አቅማቸው ውስን ነው እና ከዚህ አንጻር ምንድን ነው እናንተ ተስፋ የሰጣችሁ በዚህ መንገድ ውጤት ሊገኝ ይችላል የሚል ተስፋ እንድትሰልቁ የሚያደርጋችሁ ምንድን ነው?
አዎ እንግዲህ በመጀመሪያ ደረጃ ማየት ያለብን በአንድ ሀገር ውስጥ የሚኖር ህዝብ ከፖለቲካ መስተዳድሩ ወጥቶ ሊኖር አይችልም። ምንም ቢሆን ያለው የፖለቲካ አስተዳደር ውስጥ ነው ሁሉም አንድ ዜጋ ያ ማንኛውም ዜጋ የሚተዳደረው እና የሃይማኖት መሪዎች ደግሞ እንደየ እምነታቸው የራሳቸው ኮንስቲቱንሲ ቢኖራቸውም ካለው መንግስት ፖሊሲ ጋር ካለው መንግስት የአሰራር ስርዓት ጋር ነው የሚሄዱት ስራቸው። ከዛም ባሻገር ደግሞ ምናልባትም ቤተ እምነቶችን ለየት የሚያደርጋቸው ምንድን ነው የራሳቸው የሆነ በተለይ በሰላም ዙሪያ በመሳሰሉት ነገሮች ዙሪያ ቅድሚያ ሰጥተው የሚንቀሳቀሱበት ሁኔታ፣ የፖለቲካውም አመራር ይሄንን የሰላምን ጉዳይ ሊቀበል የሚችልበት ሁኔታ፣ ሀገርን በሚጠቅም መልኩ ተገናኝተው ስለ ሰላም ውይይት እንዲያደርጉ ምክር የሚሰጡበት ሁኔታ የሚያመቻቹን ሁልጊዜ የሃይማኖት መሪዎቻችን ናቸው በየትኛውም ቦታ። ይሄ ደግሞ በተለይ በኢትዮጵያ ኦርቶዶክስ ምን በሌሎቹ እምነቶች ሀገራችን የታወቀ ነው። የእርቅና የሰላም ጉዳይ ከመጣ ቅድሚያ የሚሰጠው ቤት ነው። በቤት ደረጃ እንኳን በቤተሰብ ደረጃ እንኳን ምናልባት የነፍስ አባታችን የንስሐ አባታችን ይምጡና ይሄን ነገር ይፍቱት ነው በቀላሉ የሚፈታበት ሁኔታ ነው። ይሄ ባህላችን ነው። ይሄ ባህል ደግሞ የእኛ የኢትዮጵያን ብቻ ሳይሆን የኤርትራውያንም ባህል ነው። ምክንያቱም ተቀራራቢና አንድ አይነት የሆነ ባህል ነው ያለ መሆነን ለመናገር። ስለዚህ የሃይማኖት አባቶች በነገሩ ካመኑበትና ሰላሙ አስፈላጊ ነው ብለው እርግጠኛ ነኝ ይላሉም ብዬ አምናለሁ ከመጡበት ምንም ቢሆን ሁለቱን የፖለቲካ አመራር ያሉትን ማቀራረብ አያቅታቸውም የሚል እምነት ስላለን ነው እንግዲህ ይሄንን ማሰብ የቻልነው። ሌላው ግን እዚህ ላይ መጥቀስ የምፈልገው አንዱ ነገር ኢትዮጵያ ውስጥ ሪፖርትድ ሆኗል፣ የእኛ ጉዞ ሪፖርትድ ሆኗል። በተለይ በአንዳንድ ሚዲያዎች፣ አንዳንድ ጋዜጦች ላይ ዓለም አብያተ ክርስቲያናት ምክር ቤት ልዑካን ኤርትራ ሄደው ከኤርትራ መንግስት ጋር እንደተገናኘ ሁሉ አድርገው ነው ያቀረቡት። ያ ስህተት ነው። እሱን ግልጽ ማድረግ አለብን። ማንዴቱም የለንም ከኤርትራ መንግስት ጋር ለመገናኘት። አካሄዳችን በዛ አልነበረም። እኛ በቸርች ነው የሄድነው፣ የተመለስነውም ከቸርች ውይይት በኋላ ነው። ስለዚህ በስህተት ሪፖርት ተደርጓል። ያ እንደው ሚስኮት እንዳይደረግ ብዬ ነው መግለጽ የፈለግኩት።
ከዚህ አንጻር አሁን ከተጀመረው ጥረት አንጻር ዶክተር ንጉሱ፣ የኢትዮጵያ የሃይማኖት መሪዎች ወደ ኤርትራ፣ የኤርትራዎቹ ወደ ኢትዮጵያ እንዲመጡ የማድረግ ሀሳቦች ሲኖር ይሆን?
በዚህ አሁን ባለው እና እኛ በምናስበው ደረጃ እዛ ደረጃ የሚያስደርስ መንገድም የለም፣ ሁኔታም የለም። ሪሊ ዚስ ኢዝ የመጀመሪያው አሴስመንት ነው። ይሄ እንግዲህ የመጀመሪያው ፕሪሊሚነሪ የሆነ ስራ ነው። የእኛ አባቶች የእኛ ሃይማኖት መሪዎች ከአዲስ አበባ ወይም ኢትዮጵያ ያሉት ከተቀበሉት ይህን ሀሳብ፣ ኤርትራም ያሉት ኦልሬዲ እነሱ ፈቃደኝነታቸውንና ፍላጎታቸውን አሳይተዋል። ሁለቱን አገናኝተን በምን ላይ ነው የምንወያየው የሚለው ነገር ሊሆን የሚችለው ኢትዮጵያም ኤርትራም ሊሆን አይችልም፣ ከዛ ውጭ ነው የሚሆነው። የት ቦታ እንደሆነ ግን ምንም የተወሰነ ነገር የለም። አሁን ለጊዜው የመጀመሪያው ስብሰባ በዛ መልክ ነው ሊካሄድ የሚችለው።
ዶክተር ንጉሱ ለገሰ በዓለም አብያተ ክርስቲያናት ምክር ቤት የአፍሪካ ቢሮ ኃላፊ ከስዊዘርላንድ ጄኔቫ በስልክ ለሰጠኝ ቃለ መጠይቅ በጣም ነው የማመሰግነው። ስለ ጊዜ ወስዳኔ ቀድም ድሬዳዋ አድማጮች ነው።
እኔም በጣም አመሰግናለሁ እስክንድር፣ ጊዜ ስትልኝ።
አድማጮቻችን ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ዜና እረፍት አለ። እንቁጣጣሽ ብዙም አይደለም ካለፈ ግን፣ አሁን ስለ እንቁጣጣሽ ሳይሆን ነገሩ ወዲህ ነው። እንቁጣጣሽ፣ ትዝታ በፖስታ እና በሌሎችም ዘፈኖቿ የምትታወቀው አርቲስት ዘሪቱ ጌታሁን ዛሬ ከዚህ ዓለም በሞት ተለየችን። እንደ መረጃዎች ዘሪቱ ባደረባት መምክንያት ሆስፒታል በሕክምና እየተረዳች ነበር። ለቤተሰቦቿ፣ ለወዳጅ ዘመዶቿና ለአድናቂዎቿ መጽናናትን እንመኛለን። ስለ ዘሪሁን በሌሎች ፕሮግራሞች ሰፋ አድርገን ለማቅረብና ሕይወቷንም ለመፈተሽ እንሞክራለን። ለቤተሰቡ መጽናናት እንመኛለን።
አድማጮች፣ አሁን ወደ ሁለተኛው የምሽቱ ቅንብር እናልፋለን። ዛሬ የወጣት ሴት ልጆች ቀን በዓለም ዙሪያ ሲከበር የተባበሩት መንግስታት ድርጅት በዓለም ዙሪያ ሴት ልጆች የሚገጥሟቸውን ፈተናዎችና ድሎች ለማጉላት ዕለቱን ሰይሟል። የዘንድሮ በዓል መሪ ቃል አዳጊ ሴት ልጆች አቅምን ማጉልበትና ማብቃት የሚል ነው። በዚህ ዕለት ሴት ልጆች በዓለም ዙሪያ በተለይ ሰብአዊ ቀውስ በሚታይባቸው አካባቢዎች ለጾታና አካላዊ ጥቃት መጋለጣቸውን፣ ያለ ዕድሜ ጋብቻ፣ ጠለፋና ሕገወጥ ዝውውር ተጋላጭነታቸውን በማሰብ የተቀናጀ ዓለም አቀፍ ዘመቻ በሚቀጥሉት 12 ዓመታት እንዲኖር ጥሪ ያቀርባል። መስታወት አራጋው በኢትዮጵያ ሴት ልጆችን ጤናማ በሆነ ማኅበረሰብ ውስጥ ማሳደግ በሚል የሚንቀሳቀሱ ድርጅቶች መስራችና አባላት አነጋግራለች።
በኢትዮጵያ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመከላከል በማህበረሰቡ ነባር አስተሳሰብ ለውጥ ላይ ተግተው የሚሰሩ ወጣቶች ናቸው። የሴታዊት ማህበር አባላት በየወሩ ለአንድ ምሽት በመሰባሰብ የሴቶች ችግሮች፣ መብቶችና መፍትሄዎች ላይ ወያያሉ። የማህበሩ የህዝብ ግንኙነት ኃላፊና አስተባባሪ የሆነችው ራኦል በላይ ስለ ማህበሩ ዓላማ አስረድታናለች።
ሰርክል አለ፣ ሴታዊት ሰርክል የሚባል አለ። ወር አንዴ የምናደርገው እና እሱ ላይ ሁሉም ሴቶች ትልቅ ትንሽ አይልም ከአርባ ሀምሳ ድረስ የሚደርሱ እና የ17 እና የ18 ዓመት ልጆችም መጠው ይካፈላሉ እና እዛ ላይ እንደ ነጻ ሴቶች የሚወያዩበት እንደ ሴፍ ስፔስ ነው ምን ቆጥረው እሱ እና እዛ ላይ ሁሉም ሴቶች የገጠም ለተሰበሰበው ሴት ወንድ አይመጣም፣ ሴቶች ብቻ ናቸው እዛ ላይ የሚካፈሉት እና በዛው ደግሞ ፕሬዘንቴሽኖች ይኖራሉ በተለያየ ጉዳይ ላይ አብዛኛውን ጊዜ አሁን በቋንቋ ላይ ቋንቋው እንዴት የሴቶች የሴት ልጆችን ኢንካሬጅ እንደማያደርግ አስተያየት ያላቸውን ሰዎች እንጠራና እነሱ እዛ ላይ ያካፍላሉ። እንደዚህ ነው ይሄኛው አንዱ። ሌላኛው ደግሞ ኦፕን ሴሽን አለን። እሱ ላይ ሁሉም ወንድም ሴትም ይሳተፋሉ። ትንሽ ከፍ ያለ ነገር የሰሩ ጥሩ ፕሮፋይል ያላቸው ሰዎች እዛ ላይ ያወራሉ እና እሱ ላይ ሁሉም ወንድም ሴትም ይሳተፋሉ። እስካሁን ብዙ ሰዎች እዛ ላይ ንግግር አድርገዋል። እንደዚህ ነው የሚሰራው። ሌላው ደግሞ ብዙ ነገር ላይ እንሰራለን። ለምሳሌ ትምህርት ቤቶች ላይ ኤክስትራ ካሪኩለም እያዘጋጀን ነው፣ ጀንደር ኤኳሊቲ ላይ የሚያተኩር። በሌሎች ጉዳዮችም ላይ በሚዲያ ላይ ኢንጌጅ በማድረግ የአስተሳሰብ ለውጥ እንዲመጣ ሰዎች መነጋገር እንዲጀምሩ ትክክል መስሎን እየኖርንበት ያለነው ነገር እንዲቀየር የሚያደርጉ ንግግሮችን ወይ ደግሞ ኮንቨርሴሽኖችን እናደርጋለን ማለት ነው። በዋናነት የኛ ስራ ንቅናቄ ነው፣ ሀሳብ መፍጠር፣ ኮንሽስነስ ሬዚንግ እንዳልኩሽ የንቃተ ህሊና መፍጠር። ከመጀመሪያው ለወንዶችና ለሴቶች የምንሰጠው ቦታ እኩል ስላልሆነ ወንዶችና ሴቶችን ስናሳድግ የምናሳያቸው ወይ ደግሞ የሶሻላይዜሽኑ መንገድ ትክክል ስላልሆነ ነው ይሄ ነገር መጥቶ የምናየው ኋላለም ብለን ስለምናስብ መጀመሪያ ላይ ነው እኛ አብዛኛውን የምንሰራው። እና ከመጀመሪያው ልጆቹ ቻሌንጅ የሚያደርጉ የራሳቸውን መብት የሚጠይቁ ራሳቸውን የሚያውቁ ሁሉ ነገር መሆን እንችላለን ብለው የሚያምኑ ሆኖ እንዲያድጉ ነው የምንፈልገው።
ከተመሰረተ 12 ዓመት አስቆጥሯል። አዳጊ ሴት ልጆችን በራስ መተማመንን እንዲያጎለብቱ የሚረዱ በተንቀሳቃሽ ምስሎች የታገዙ ትምህርታዊ ታሪኮችን በመስራት ይታወቃሉ። ፀሐይ መማር ትወዳለች የሚል ተከታታይ የሬዲዮና የቴሌቪዥን ፕሮግራሞቻቸው በአዳጊ ህጻናት ሴት ልጆች ዘንድ ተወዳጅነትንም አትርፏል። ከመስራቾቹ አንዷ የሆነችውን ብሩክታዊት ጥጋቡን አነጋግረናት ነበር።
ከፀሐይ መማር ትወዳለች ባሻገር አንድ አዲስ ስራ ይዘን መጥተናል። የጥበብ ልጆች የሚባል የቴሌቪዥን ፕሮግራም ጀምረናል እና የዚህ ፕሮግራም አላማው ሴት ልጆችን ማንቃት፣ ህብረተሰቡን ደግሞ ስለ ሴት ልጆች ያለውን አመለካከት ማሻሻል እና ያንንም ደግሞ ህብረተሰቡን እያዝናና በሚያስተምር መልኩ የሚረዳ አይነት ፕሮግራም ነው እና ሶስት ሱፐር ሂሮ የምንላቸው ወይም ደግሞ ልዩ ተሰጥኦ ያላቸውን እንግዲህ ደግሞ በቴሌቪዥን ስንሰማ ሴት ገጸ ባህሪያን ሁሌም አጋዥ ወይም ደግሞ ሴቭ የሚደረጉ ሌላ ሰው መጥቶ የሚያድናቸው ናቸው። ግን ከሪያሊቲው ሳንርቅ ችግርን ቢኖርባቸው እነሱ ደግሞ ውስጣቸው ኃይል ያላቸው ችሎታ ያላቸው ሰዎች ናቸው የሚለውን አስተሳሰብ በታዳጊዎቹም በህብረተሰቡ ውስጥ ለማስረጽ በዚህ አይነቱ ለየት ያለ ፕሮግራም ለማቅረብ ሞክረናል እና ለምንድን ነው ይሄንን የምናደርግበት ምክንያት እንደምታውቂው የኢትዮጵያ ፖፕሌሽን በጣም ወጣት ነው። ወደ 42% የሚሆነው በወጣት የተሞላ ነው። እነዚህ ወጣቶች ደግሞ በተለይ ሴት ልጆች ስታቲስቲክሱ እንደሚያሳየው አብዛኛዎቹ ትምህርት ቤት አይሄዱም። በ15 ዓመታቸው ከአምስት ሴት ልጅ ብትኖረን አንዷ በ15 ዓመቷ ታገባለች። ብዙ ሰዓት ዶሜስቲክ ቾር አለባት። ስለዚህ it's not only the community እኛ ሴቶቹ ራሳችን ለራሳችን የምንሰጠው ቫልዩ አመለካከት ምናምን መሻሻል አለበት። ከዛ ነው የሚጀምረው። ስለዚህ ያንን ለማድረግ ከታች ጀምሮ ማስተማር አለብን። እነሱን ጠንካራ አድርጎ የሚያሳይ ፕሮግራሞች መቅረጽ አለብን። ጥቁር ሴት ልጆች ጠንካራ ሆነው ችግር ሲፈቱ እያዩ የሚያድጉ ልጆች የተሻለ ሰው እንደሚሆኑ፣ የተሻለ ችግር ፈቺ እንደሚሆኑ ጥናቶች በብዛት ያሳያሉ። ስለዚህ እዛ ላይ አስተዋጽኦ ማድረግ አለብኝ በሚል ያንን ነው የምሰራው።
ምን ያህል ለውጥ እናመጣለን ብላችሁ ነበር የተነሳችሁት? አሁን ደግሞ ምን ያህል ለውጥ አምጥታችኋል? የት ጋር እንዳላችሁ እንደው እንድትነግሪኝ ብዬ ነው።
ለውጥ እንግዲህ በብዙ መልኩ ነው የምናየው። አንድ የእውቀት ለውጥ አለ ወይ? ምን አይነት የእውቀት ለውጥ እናመጣለን? ለምሳሌ ያላቻ ጋብቻ መጥፎ ነው፣ እንደነዚህ አይነት ፋክቶችን ማወቅ አለ። ከዛ ደግሞ የባህሪ የአስተሳሰብ ለውጥ የምንለው ደግሞ አለ። እሱ ጊዜ የሚወስድ ነገር ነው። እኛ ብቻ የሰራ ነው ስራ ትልቅ ለውጥ አውጥቷል ለማለት አይደለም። ይሄ እንደዚህ አይነት ስራዎች የህብረተሰብ የብዙ ሰዎች ስራ ጥርቅም ነው። ለምሳሌ የእኛን ፕሮግራሞች ያዩ ልጆች እና የእኛን ፕሮግራም ያላዩ ልጆች የእውቀት ሌብላቸው ሲመዘን በግማሽ ያክል ይበልጣሉ፣ በእጥፍ እንደማለት ነው። ስለዚህ የሚያሳየን ምንድን ነው? ፕሮግራማችን እስከደረሳቸው ድረስ እነዚህ ታዳጊዎች የእውቀት ደረጃቸው ከፍ ይላል። የእውቀት ደረጃቸው ደግሞ ደስቲን ባደረገ ቁጥር የአመለካከት ለውጣቸው እያደገ ይሄዳል ማለት ነው። ስለዚህ እነዚህ ያው በጣም በረጅም ጊዜ ጥናት 10 ዓመት 15 ዓመት ደግሞ ወደኋላ እየተመለስን በዚህ አይነት ፕሮግራም ያደጉ ልጆች እንዴት ነው ትዳር ሲይዙ ማኔጅ ሲያደርጉ ከቤታቸውም በስራ ቦታ ያላቸው ኢምፓወርመንት እንዴት ነው ያለን እየሰራን እንሄዳለን ማለት ነው። ግን ሶፋር አሁን በምናደርጋቸው ጥናት ሪሊ ለውቀት ደረጃቸው ከፍ ብሏል። ደግሞ እንዳልኩሽ በእጥፍ ልቀት አሳይተዋል ካላዩ ልጆች።
የተባበሩት መንግስታት ዛሬ ባወጣው ጽሁፍ መሰረት 1.1 ቢሊዮን ሴት ልጆች ከአዳዲስ ቴክኖሎጂ ፈጠራዎች ጀምሮ በተለያዩ ቁልፍ ሙያዎች ላይ ከፍተኛ ሚና በመጫወት ላይ ይገኛሉ። ሴት ህጻናትን ከሚደርሱባቸው የተለያዩ ችግሮች ለመጠበቅ አቅማቸውን ማጎልበትና ለስኬት ማብቃት የሚለው ቃል መሪ ዓላማ ሆኖ ዛሬ የአዳጊ ሴቶች ቀን ተከብሯል።
አሁን ዲሞክራሲ በተግባር
በካሊፎርኒያ ሳን በርናንዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ጠበቃው ፕሮፌሰር አለማየሁ ገብረ ማርያም በኢትዮጵያ የሰብአዊ መብቶችን ይረግጣሉ ባሏቸው የመንግሥት ባለሥልጣናትና ተባባሪዎቻቸው ላይ ብቻ ያነጣጠረ የዩናይትድ ስቴትስ ማዕቀብ እንዲጣል ለፕሬዚዳንት ዶናልድ ትራምፕ ደብዳቤ አቅርበዋል። ሰሎም ክፍሌ ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ከአቶ መለስ ዓለም ያገኘውን ምላሽ አካቶ ተከታዩን ለምሽቱ ዲሞክራሲ በተግባር ዝግጅት ይዟል። ፕሮፌሰር አለማየሁ የደብዳቤውን ይዘት በማስረዳት ይጀምራሉ።
እንግዲህ የኔ ደብዳቤ መሰረቱ ምንድን ነው? በደቡብ ሱዳን ላይ ያተኮረ ማዕቀብ የአሜሪካ መንግስት ባለፈው ሳምንት አድርጎ ነበር እና በዛ መሰረት በማድረግ በዘህዋት ወይም ዘራፊ ህዋት በተባለው ኢትዮጵያ ላይ መንግስት ነኝ ብሎ የተቀመጠው ላይም ማዕቀብ እንዲደረግበት ታርጌትድ ሳንክሽንስ ይባላል። ወይም ያነጣጠረ ማዕቀብ፣ ያተኮረ ማዕቀብ እንዲደረግበት ነው። ለዚህም መንስኤ ያደረግኩት ዘህዋት የተባለው ድርጅት በግሎባል ቴሮሪዝም ዴታቤዝ የሚባለው ወይም የአሸባሪዎች ድርጅት የሚባል መዝገብ ውስጥ በአሸባሪነት የተመዘገበ ድርጅት ነው። እንደውም ባለፈው አመት ውስጥ በአውሮፓ አቆጣጠር በነሐሴ 16 ላይ ቡሬ የሚባል ቦታ ምዕራብ ጎጃም ላይ የህወሀት የሚባለው ድርጅት አሸባሪነት መፈጸሙን በዚህ ዓለም አቀፍ መረጃ መሰብሰቢያ ላይ ተመዝግቧል። ስለዚህ አሁን በአሜሪካን መንግስት የውጭ ፖሊሲ አመራር ወይንም አሜሪካ ፈርስ አሜሪካ ትቅረም እንደማለት ነው። በዛ ላይ የሚከተሉት ወይም የትራምፕ አስተዳደር የሚከተለው መምሪያ ሰብአዊ መብትን ዋና መርሆ አድርጎ ለመከተል እንደተደራጀ ይጠቅሳል። ይህም ደግሞ የአገሪቱ የገንዘብ ሚኒስቴር ለምሳሌ ትሬዥሪ ዲፓርትመንት የሚባለው በአፍሪካም ሆነ በሌላም ቦታ ህዝብን ሰላም የሚነሱ በህዝብ ላይ ሰቆቃ የሚፈጽሙ ሰብአዊ መብት ላይ ረገጣ የሚያደርጉ አገርን ሰላም የሚነሱ እነዚህን የመሳሰሉትን አገሮች በሙሉ በጥብቅ እየተከታተል አስፈላጊውን እርምጃ እንወስዳለን። ይህንን የምናደርገው ምንድን ነው? አሜሪካ ትቅደም የሚለው መምሪያችን የሰብአዊ መብትን ወደ ላይ ከፍ ስለሚያደርግ ነው። ስለዚህ ይህንን መሰረት በማድረግ ለፕሬዚዳንቱ ብቻ አይደለም ለሌሎችም አመራሮች የጻፍኩት ደብዳቤ እዚህ ላይ ተመሰረተ ነው።
ደብዳቤው በኢትዮጵያ መንግስት ተፈጽመዋል ላሏቸው የመብት ጥሰቶች በማስረጃ የተደገፈ ነገር ያቀርባል ካለ ቢያብራሩልኝ።
እንዴ በደንብ በዝርዝር ማስረጃ ነው ያቀረብኩት። አንደኛ ያው አሁን ባለፈው አመት በኢሬቻ በዓል ላይ ተፈጸመው በብዙሃን መጨፍጨፍና መገደል ላይ የተመሰረተ ነው። የዘህዋት መንግስት የሚለው ምንድን ነው? ወደ 52 ሰዎች ነው የሞቱ ነው የሚባለው፣ ግን የተረጋገጠው ቁጥር ከ1000 በላይ ይበልጣል። ይህንን ደግሞ ከደቡብ ሱዳን ጋር ስናነጻጽረው በጣም ተመሳሳይ ነው የሚሆነው። የዚህ አይነት እልቂትና ጭፍጨፋ የተደረገው በኢሬቻ ላይ አንደኛው ማስረጃ እሱ ነው። ሁለተኛ 1997 ወይም 2005 በአውሮፓ አቆጣጠር ላይ ምርጫ በነበረበት ጊዜ ከ1000 ሰው በላይ ቆስሏል፣ ተገሏል፣ እልቂት ደርሷል። እንደውም ራሱ የዘህዋት ምርመራ ኮሚሽን ብለው የፈጠሩት ጥፋቱንና ወንጀሉ ማን ላይ እንደሆነ እነሱ ላይ ቁልጭ ባለ መንገድ አስቀምጦታል። ሌሎችም ደግሞ በ2003 በአውሮፓ አቆጣጠር ጋምቤላ ላይ የተደረገው ከባድ ጭፍጨፋና በዛ ላይ ያለቁት ሰዎችም ማስረጃ ሰፋ ብሎ ቀርቧል። አሁን በቅርቡ ጊዜም ቢሆን በአምቦ ላይ ብዙ ወጣት ተማሪዎች መሬታችን አይነጠቅም፣ መሬታችን አይወስድም ብለው ድምጻቸውን ብቻ ስላሰሙ የእነሱንም መጨፍጨፍ እዛ ላይ ጠቅሻለሁ። ደግሞ አሁን አማራ ክልል እያሉ በሚጠሩትም ላይ ደግሞ ዘዋት የፈጸመውን ሰፋ ያለ እስከ ዘር ማጥፋት የሚደርስ አይነት ወንጀል የፈጸመውንም በሙሉ እዛ ላይ አሳቅፌ መዝግቤዋለሁ።
በመጨረሻም ፕሮፌሰር አለማየሁ በደቡብ ሱዳን ሰላም ለማምጣት ማዕቀብ መፍትሄ ሊሆን አይችልም ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት አጋማሽ ላይ አስታውቋል። ይህ ደግሞ በኢጋድ አባል ሀገሮች ሲንጸባረቅ የቆየና ተቀባይነት ያገኘ አቋም መሆኑም ተገልጿል። እርስዎ ለዩናይትድ ስቴትስ ፕሬዚደንት የጻፉት ደብዳቤ ግን በአዲሲቱ ሀገር ደቡብ ሱዳን በሕዝቦቿ ላይ የሰብአዊ መብቶች ጥሰቶችን የፈጸሙ የተባበሩ በግድያና መፈናቀል እጃቸው ያለበት የመንግሥቱ ባለሥልጣናት ላይ ብቻ ያነጣጠረ ማዕቀብ፣ በተመሳሳይ ሲሉ በገለጹት ኢትዮጵያ ባለሥልጣናት ላይ ብቻ ያነጣጠረ ማዕቀብ መደረጉ ጠቃሚ ነው ይላል። አንደኛ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣውን መግለጫ በተመለከተ ያለውትን አስተያየት ይስጡኝ። ሁለተኛም፣ እንዴት ነው በደቡብ ሱዳን የበጀ ማዕቀብ ለኢትዮጵያም ጥሩ ነው ያሉት?
እንግዲህ መጀመሪያ ኢጋድ የሚባለው ድርጅት ዋናው አንቀሳቃሽ የሆኑት የዘዋት ድርጅት አባሎች ናቸው። ይሄ የታወቀ ነው፣ የተረጋገጠ ነው። ኢጋድ እያሉ ያወራሉ እንጂ ስለ ራሳቸው ጥቅም ያወሩ ነው ይመስለኝ። ምን ማለት ነው? እዚህ ላይ ለምሳሌ እንደሚደርሰኝ መረጃ ከሆነ የዘዋት ድርጅት አባሎች በራሳቸው ስም ሳይሆን በዘመዶቻቸው፣ በሚስቶቻቸው፣ በሌላው በጓደኞቻቸው ስም እያደረጉ ከፍ ያለ የንግድ ሂደት ያካሂዳሉ የሚባል አነጋገር አለ። ይሄውም ደግሞ የእነሱ ጀነራሎች የመሳሰሉትም በእጅ አዙር ብቻ መንገድ ከባድ ጥቅም እንዳላቸውና እዛ እንደሚያካሄዱ መረጃ ይገልጻል። ሁለተኛ ነገር ደግሞ በደህንነቱ በኩል ካየ ነው ምናልባት ደቡብ ሱዳን ውስጥ ወይ ችግር ቢመጣ ወይም ምስቅልቅል ቢመጣ አንድ ነገር ቢሆን ግብጽ የደቡብ ሱዳንን ተጠቅማ ወይንም ኢትዮጵያ ተቃዋሚ ካሉ እዛ ይሄዱ አለመረጋጋቱን ተጠቅመው የዘዋትን አስተዳደር ኢትዮጵያ ውስጥ ይቃወማሉ የሚል የዚህም አይነት ነገሮች አሉ። ለእኔ ግን መገመገመው ከሆነ እነዚህ የዘዋት ሰዎች የደቡብ ሱዳንን ኢኮኖሚ የሚያንቀሳቅሱት እነሱ ናቸው ነው የሚባለው። ስለዚህ የግል ጥቅማቸው ጋር የተያያዘ ነው። በዛ ነው እንጂ የሚቃወሙት። እርግጥ የደቡብ ሱዳንን ሰላም መስፈን የሚቆረቆራቸው ቢሆን፣ ስለ ሀገሪቷ ህዝብ የሚቆረቆሩ ቢሆን የዚህ አይነት ነገር አይናገሩም። ነገር ግን ሌላ ምን ይጠበቃል ከእነዚህ ሰዎች? ኢትዮጵያ ውስጥ የሚሰሩትን ስራ ከሆነ እዛም እንዲሰራ የሚያካሂዱ ጁባ ውስጥ ያለው መንግስት የሚሰራው እነሱ የሚሰሩትን ኢትዮጵያ ውስጥ የሚሰሩትን ነገር ነው የሚሰራው። ስለዚህ ሁለቱንም አያያዥ ለፕሬዚደንት ትራምፕ ልናገር የፈለኩት ምንድን ነው፣ ጁባ ያለው የሚሰራው እና ዘዋት የሚሰራው ስራዎች አንድ ናቸው። ስለዚህ ያነጣጠረ ማዕቀብ ቢደረግ ግን ሁለቱም ሊያዳምጡ ይችላሉ፣ ምክንያቱም በኪሳቸው መጣል ማለት ነው። ስለዚህ የጠቀስከው ነገር ስለ ኢጋድ ብለው የሚያወሩት ነገር ስለ ራሳቸው ጥቅም የሚያወሩ ነው ብዬ ነው የምገምተው።
ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ሳን በርናርዲኖ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ጠበቃ፣ አመሰግናለሁ። አድማጮች፣ የኢትዮጵያን መንግሥት ምላሽም አግኝቻለሁ። ፕሮፌሰር አለማየሁ በደቡብ ሱዳን መንግሥት ባለሥልጣናት ላይ ብቻ ያነጣጠረው ዐይነት ማዕቀብ በኢትዮጵያም አምባገነን ሲሉ በጠሩት መንግሥት ባለሥልጣናትና ደጋፊዎቻቸው ላይ ብቻ ያነጣጠረ ማዕቀብ እንዲጣል ይጠይቃሉ። ለዚህ ምን አስተያየት አለዎት ስል የጠየቅሁት አቶ መለስ አለምን ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ይመልሳሉ።
የደቡብ ሱዳን ችግር ከተፈጠረ በኋላ ችግሩ ሰላማዊ መፍትሄ እንዲያገኝ ኢትዮጵያን ጨምሮ የኢጋድ አባል ሀገራት ጥረት ሲያደርጉ ቆይተዋል። አዲስ አበባው ስምምነት ተፈርሟል። ስምምነቱን ከመተግበር አንጻር ያጋጠሙ ችግሮች አሉ። ይህንን ችግር ለመፍታት የኢጋድ አባል ሀገራት መሪዎች ሰኔ 2009 ዓ.ም. በተመሳሳይ አዲስ አበባ ውይይት ባደረጉበት ጊዜ የደቡብ ሱዳን መንግስት የጀመረው የብሔራዊ መግባባት ጉዳይ ተጠናክሮ እንዲቀጥል፣ ትጥቅ አንግበው ዱር ቤቴ ያሉ ወገኖች የሰላም ጥረቱ አካል እንዲሆኑ እና የተኩስ ማቆም እንዲያደርጉ ውሳኔ አሳልፏል። የዛ ውሳኔ አንደኛው አካል የነበረው ደቡብ ሱዳን ላይ የሚጣል ማዕቀብ ጠቃሚ አይሆንም፣ እንዲሁም ችግሩን የበለጠ ያባብሰዋል የሚል ውሳኔ ነው ያሳለፈው። ያ ውሳኔ የኢትዮጵያ ብቻ ሳይሆን የሁሉም የኢጋድ አባል ሀገራት ውሳኔ ሆኗል። ከኢጋድ አባል ሀገራት በተጨማሪ ዓለም አቀፉ ማህበረሰብ የሚደግፈው ጉዳይ ሆኗል።
ፕሮፌሰር አለማየሁ ይህን አስመልክቶ ሲናገሩ ደግሞ የኢትዮጵያ ባለስልጣናት ይህን የሚሉት ለደቡብ ሱዳን ሕዝብ ተቆርቁረው ሳይሆን ጁባ ውስጥ በተለያየ መንገድ ኢንቨስትመንት ስላላቸውና ትርምስ ቢፈጠር ተቃዋሚዎች በውጭ ኃይሎች እየተደገፉ በዚያ አካባቢ መጠለያ ሊያገኙ ይችላሉ ሲሉ ፈርተው ነው ይላሉ። እስቲ በዚህም ላይ
እንግዲህ ለዚህ ጥያቄ መልስ መስጠት የሚያስፈልገው አድማጭ መረጃ እንዲያገኝ ማድረግ ስለሚያስፈልግ ነው። ከዛ ውጭ ፕሮፌሰር አልማርያም ባለፉት ጥቂት ዓመታት በርካታ ጽሁፎች ሲያወጡ ነበሩ። አንዳንዶቹ በጣም ኢትዮጵያዊነታቸውን ሁሉ እንድጠረጥር የሚያደርጉ ናቸው። ስለዚህ እሱን መመለስ አልፈልግም። አጠቃላይ ኢትዮጵያ መንግስት የአሁኑም ብቻ ሳይሆን ያለፉትም ታት ሱዳኑ ሰላም እንዲመጣ ጥረት ሲያደርጉ ቆይተዋል። በኢትዮጵያ በኩል የደቡብ ሱዳን ነጻ አውጪ ጦርና የሱዳን መንግስት መካከል የሰላም ስምምነት እንዲፈረም ጥረት ስታደርግ ነበር። ስምምነቱ ተፈርሞ ወደ ትግበራ ተገብቶ የደቡብ ሱዳን እንደ ሀገር ከቆመች በኋላም ተመሳሳይ የሰላም ጥረት ስታደርግ ነበር እና አሁን ባለፉት ጥቂት ዓመታት ሲደረግ የነበረው በደቡብ ሱዳን የፖለቲካ ኃይሎች መካከል ያለውን ችግር ለመፍታት የሚደረገው ጥረት የዛ ጥረት አካል ተደርጎ የሚወሰኑ ይሄ የደቡብ ሱዳን ህዝብም መንግስትም የሚያውቀው ጉዳይ ነው። ብዙም የተደበቀ ነገር የለውም። ደቡብ ሱዳን ውስጥ ባለው ችግርና ጦርነት ምክንያት ከየትኛውም ሀገር በከፋ ሁኔታ የችግሩ ገፈት ቀማሽ የሆን ነው ኢትዮጵያ ናት። ኢትዮጵያ ሰፊ ድንበር ትጋራለች፣ የጋራ ህዝቦች አሉን። ደቡብ ሱዳን ውስጥ ባለው ችግር የተነሳ ተፈናቅለው ያስጠለልናቸው በመቶ ሺዎች የሚቆጠሩ የደቡብ ሱዳን ወንድሞቻችን እህቶቻችን አሉ። ካለን ውስን ሀብት ላይ ነው እንዲጋሩ እያደረግን ያለ ነው። ስደተኞቹ በአካባቢ መኖራቸው በአካባቢው አየር ንብረት እና የአካባቢው አጠቃላይ ጸጥታ ላይ የራሱ ተጽዕኖ እንደሚያስከትል ከሙሉ ሌጋ በተያያዘ ያየነው ችግር አለ። በጸጥታ መረጋጋት ምክንያት የህገወጥ የጦር መሳሪያ ዝውውሮች ሊኖሩ ይችላሉ። አንዳንድ ጸረ ሰላም ኃይሎችም ይህንኑ ትርምስ ተጠቅመው ሰላማችንን ለማወቅ ይሞክራሉ። ስለዚህ በአጠቃላይ ደቡብ ሱዳን ውስጥ ሰላም እንዲመጣ ሌት ተቀን መንግስት የሚሰራው በመጀመሪያ ደቡብ ሱዳኖች ወገኖቻችን፣ ጎረቤቶቻችን ስለሆኑ ሰላምና መረጋጋት እንዲኖራቸው እንደ ጥሩ ጎረቤት፣ እንደ በጎ ጎረቤት መስራት ያስፈልጋል። ምንም አይነት የሰላምና መረጋጋት ኢትዮጵያ ውስጥ ቢኖር ጎረቤትህ ችግር ባለበት ሁኔታ ላይ ዘላቂ ሰላምም ልማትም ማምጣት ስለማይችል ነው። ስለዚህ ደቡብ ሱዳኖች ሰላም እንዲሆኑ ጥረት እናደርጋለን። ለእነሱ ብቻ ከብሎ የሚደረግ አይደለም። ለኢትዮጵያ ሰላምና መረጋጋት አገሪቱ ለጀመረችው የልማት ጥረትም አስፈላጊም ስለሆነ ተደርጎ የሚወሰድ ነው።
አቶ መለስ አለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ ለትብብሮ በጣም አመሰግናለሁ።
ሰለሞንና እንግዳውን ሌሎችንም የዝግጅት ባልደረቦችን አመሰግናለሁ። በ19ና በ22 ሜትር ባንድ እስካሁን እስከ ምሽቱ 4 ሰዓት ስናሰማ የቆየነው ፕሮግራም እዚህ ላይ አበቃ። ከእኛ ቀጥሎ የሚቀርበው የትግርኛ ፕሮግራም ነው። በእኛ በኩል ነገ ሐሙስ በ3 ሰዓት እስከምንገናኝ ከባልደረባዬ ሰለሞን ክፍሌ ጋር አዲሱ አበበ ነኝ። ደህና ደሩ።